ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤናይስጥልኝ አድማጮች እንደምን ሰንታችኋል? ዛሬ ቀኑ የካቲት 12 ቀን 2014 ዓመተ ምህረት ሳምንታዊ ዝግጅታችን ጀምረናል። እንግዲህ በተለያዩ ጉዳዮች ላይ የምናነሳቸውን አተታዎች ተከታተሉን ዘንድ በቅድሚያ ቆይታችሁ ከኛ ጋር እንዲሆን ጋብዛል። ዛሬ የካቲት 12 ቀን 2019 ዓመተ ምህረት ወይም ማለት ዛሬ 85ኛው ዓመት የ ግራዚያኒ በአዲስ አበባ ከተማ ከበድሮ ገነት ልውልድ ቤተ መንግስት ይባል በነበረበት አሁን አዲስ አበባ ዩኒቨርሲቲ ውስጥ ግቢ ውስጥ ኢትዮጵያኖችን ሰብስቦ ስለ ንግስቲቱ የልደት በዓል በሚያከብርበት ጊዜ ሁለት ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም በጣሉት ቦምብ ምክንያት የዛን በቀል ለመበቀል ከ30 ሺህ ሰው በላይ በሶስት ቀን ውስጥ ያቃጠለበት የጨፈጨፈበት 85ኛ በዓል ይከበር ተከብሯል ዛሬ። ስለዚህ እቺን ታሪካዊ ቀን እንድታስታውሷት ሁላችንም እናስታውስ። በነገራችን ላይ አንድ ኢትዮጵያዊ ሰው የጣሊያን መንግስት ከሰው ይቅርታ እንዲጠይቅና ካሳ ተጨማሪ ካሳ እንዲከፍል ፔቲሽን ያስሞሉ ነበር። ምን ያህል ፔቲሽን እንደሞላላቸው አላቅም። በተደጋጋሚ እዚህ አትላንታ ሪዶች ላይ ቀርባሉ፣ ግን በጣም ቅራኔ የሚያቀርቡ ነው። ስማቸው ተዘርጋኝ። እሳቸውን ፈልጉ ነው ቢያንስ ኢትዮጵያኖች እርስ በርሳችን ለምንጋደልበት ፔቲሽን ከምንሞላ የእሳቸው ፔቲሽን ቢሞላና የተወሰነ ደረጃ ቢደርስ ምናልባት አንድ እርምጃ ወደፊት የጣሊያን መንግስት ለኢትዮጵያኖች በቂ ካሳ ክፍያ እንደሚከፍል ማድረግ ይቻላል ነው ለማስታወስ ያል ነው። ለማንኛቸው እንኳን ለ 85ኛው የሰማዕታት ቀን በዓል አደረሳችሁ። ወደ ሳምንቱ ፕሮግራማችን ስንገባ የአውሮፓ ህብረትና የአፍሪካ ህብረት ጉባኤ በብራስልስ ተካሂዷል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉባኤ ላይ ተሳትፈዋል። የአውሮፓ ህብረት ካውንስል ፕሬዚዳንትን፣ የፈረንሳይ ፕሬዚዳንት፣ ከጀርመን ቻንስለር፣ ከስሎሜኒያ ጠቅላይ ሚኒስትር፣ ከስዊድን ጠቅላይ ሚኒስትር፣ ከአይኤምኤፍ ማኔጅመንት ዳይሬክተርና ከተባበሩት መንግስታት ድርጅት ሰዎች እንዲሁም ከወርልድ ባንክ ጋር መነጋገራቸውን በድረገጻቸው በፎቶግራፊ ተደገፈ መልእክት ተጽፏል። ጠቅላይ ሚኒስትሩ ከሁሉም ጋር ፍሬም ውይይት ማድረጋቸውን ቢናገሩም በኢትዮጵያ ሰላም ግጭትና ሰብአዊ መብት እርዳታ ችግርን በተመለከተ ባይነሱም፣ ሆኖም ግን ከአነጋገሯቸው የዓለም መንግስታት መሪዎች አኳያ ግን በተለያየ መልኩ የሚነገረው እነዚህ ነገሮች የሰብአዊ መብትና የእርዳታ አሰጣጥን በተመለከተ ስለ ወቅቱም የተከሰተውን ረሃብ በተመለከተ ጥያቄ እንደተነሳ ውይይት እንደተደረገ ተነግሯል። በዚህ ጉባኤ ላይ 40 የአፍሪካ መሪዎች መገኘታቸው ሲታወቅ ብዙዎቹ ለማነጻጸር ያህል በአዲስ አበባ የተካሄደው የአፍሪካ መሪዎች 12 መሪዎች ብቻ እንደተገኙበትም በመግለጽ አልፎታል። ለምን እንደሆነም ባይሆን ብቻ ይህን ብሏል። ሆኖም ግን ጠቅላይ ሚኒስትር አብይ ወደ ብራስል ከመሄዳቸው ሁለት ቀን በፊት በድብቅ ወደ ኤርትራ መሄዳቸው ተሰምቷል። የመሄጃቸው ዋናው ምክንያት ደግሞ ኢትዮጵያ በዛ አካባቢ ያሉ ኢትዮጵያ የጦር መሪዎች ወይንም ደግሞ ወታደሮች የኤርትራ መንግስት የሚወስደውን የኢትዮጵያ ከ ከፍተኛና ከባድና ቀላል የጦር መሳሪያዎችን በተመለከተ አመሄድ የለበትም የሚል ጭቅጭቅ ተነስቶ ለማብረድ ብለው ለማነጋገር ነበር ወደ ኤርትራ ሄዱት። ሆኖም ግን ኤርትራ በተረሱበት ሰዓት የተነገራቸው ወያኔን ለማጥፋት ወያኔን ሳናት ሳይጠፋ ጦርነቱ የሚቆም ከሆነ ኤርትራ ለከሰረችባቸው ወይም ለሞቱባቸው ሰዎችና የጦር መኮንኖች ካሳ ይከፈለኝ የሚል ጥያቄ እንዳቀረቡና ይሄ አለመግባባት እንደተፈጠረ በሁለቱ መሪዎች መሃል መግባባትን እንዳላመጣና ትንሽ የከረ ነገሮች እንደሆነም ተሰምቷል። ለማስታረቂያ ቀደም ከዛ በአንድ ሳምንት በፊት ወደ ኤምሬት ያደረጉትን ጉዞ ተመልክቶ ምናልባት ያንን ለመሸምገል እና እሱን ለማነጋገር የተደረገ ጉዞ ሳይሆን የማይቀርም የሚሉ አሉ። ለማንኛቸውም አሁን ባለው ሁኔታ የኢትዮጵያ ጠቅላይ ሚኒስትር ለጦር መኮንኖች እዛ አካባቢ ላሉ ለጦር መኮንኖች የጦር መሪያችሁ እኔ እስከሆንኩኝ ጊዜ ድረስ እኔም ብቻ ነው የምትመቀበል ያለባችሁ የሚል ቀጭን ዛ ሰጥተዋቸዋል። የኤርትራ መንግስት አሁን እያደረገ ያለው የጦር መሳሪያውን ማንኛቸውንም አይነት ቀላልም ከባድም የጦር መሳሪያ መሰል ብቻ ሳይሆን የተገዙትን ድሮን ሳይጨማሪ ለመውሰድና እንዲህ በዛ ካሳ እንዲከፈለኝ የሚል ሀሳብ ማቅረባቸው ተነግሯል። እና ይሄ ትንሽ ወደ ሌላ ነገር ሊያመጣ ይችላል። ግን የጦር አዛዡ እሳቸው እስከሆኑ ጊዜ ድረስ በንብረቱ ማዘዝ ይችላሉ። ምናልባት ይህን ያነሱ ወታደሮች ችግር ውስጥ ሊደረጉ ይችላሉ። ስለዚህ አርፎ መቀመጥ ሳይሆን አይቀርም ያለው ሁኔታና በኤርትራ መንግስት ግን ካሳ መከፈል አለበት ለሞቱት ወታደሮችና የጦር መኮንኖቼ እና መከፈል አለበት የሚከፈልበት ማነው ምክንያት ህወሓት ሳይደመሰስ ጦርነቱ ይቁም በማለትህ የሚል ሀሳብ እንደቀረበ ነው የሰማ ነው። ሌላው አምነስቲ ኢንተርናሽናል የትግራይ ኃይሎች በአማራ ክልል ጫጭናና ቆቦ አካባቢ የዘፈቀደ ግድያና አስገድዶ መድፈር ጥቃት መፈጸማቸውን ከሰሞኑ አስታውቋል። ወደ 28 ነው 27 ነው 67 የሚሆኑ ሰዎች እንዳነጋገር ነው የገለጸው። ሆኖም ግን የተፈጠረው ድርጊት የጦር ወንጀል ሊባል በሚችል ሁኔታ ሊያስጠይቅ ይችላልም የሚል አብሮ አስቀምጦበታል። የትግራይ ክልላዊ መንግስት በጉዳዩ ለመግለጫ አውጥቷል። በትላንትና ሁለት በመግለጫው የትግራይ ኃይል የትግራይን ህዝብ ከመከላከል ውጭ ሌላ ዓላማ እንደሌለው፣ ሰራዊቱም የዚህ አይነት ድርጊት የማይፈጽም በዲፕሎማሲ የታነጸ መሆኑን፣ ወደ አማራ ክልል ሲገባ መንግስት ግጭቱን ለማስፋፋት ሰላማዊ ሰዎችን ጨምሮ በጦርነት ላይ እንዲጋፈጡ አድርጎ እንደነበረ ዘርዝሯል። በአጠቃላይ በሀገሪቱ የተፈጸሙ ጥቃቶች እና የመብት ጥሰቶች የገለልተኝ አካል እንዲመረምርም ጠይቋል። ይሄ በተደጋጋሚ የሚነገር ነው፣ ከትግራይ ክልል የሚመጣ ጥያቄ ነው። የኢትዮጵያ መንግስት ግን ባለፈው ጊዜ የተባበሩት መንግስታት የሰብአዊ መብት ምክር ቤት ኢትዮጵያ የሰብአዊ መብት ጥሰትን በገለልተኛ አካል እንዲመረመር ያሳለፈውን ውሳኔ ውድቅ ማድረጉ ይታወቃል። የተባበሩት መንግስታት ይህን የጠየቀበት ዋናው ምክንያት ያሉት በሁሉም በኩል በሁሉም ድርጅቶች የሚመጡ ሪፖርቶች ከሞላ ጎደል ሁሉን ያካተተ እና በየቦታው ደርሰው በአካል ሄደው ያልተመረምሩ መሆናቸውን በመገለጽ እና አንዳንድ ሪፖርቶቹም የተዛቡ አመለካከቶችን ስላመጡ በአጠቃላይ የኢትዮጵያ መንግስትም ሆነ የትግራይ ክልላዊ መንግስት ሁሉን ፈቅደው ገለልተኛ የሆነ ሌላ ምርመራ እንዲካሄድ የጠየቀበት ጊዜ አለ። ግን ኢትዮጵያ መንግስት ያን አልተስማማበትም። ሌላው የምርጫ ቦርድ ጠቅላላ ጉባኤ ላላደረጉ ፓርቲዎች ያቀረቡ ጥሪ አለ። ምርጫ ቦርድ ብሔራዊ ምርጫ ቦርድ ብልጽግናን፣ ኦፌኮን፣ ኦነግን ጨምሮ ጠቅላላ ጉባኤ ያላካሄዱ ፓርቲዎች ጉባኤ እንዲያካሄዱ አዟል። አሁን ይህን አይነት ጥያቄ ለማቅረብ የሚያስገድድ ሁኔታ ሳይኖር በወርዱ ጉዳዩን ለምን አነሳው የሚል የኦፌኮና የኦነግ ጥያቄዎች መጥተዋል። የአማራ ብልጽግና ጥያቄ መጥ ሆኖም ግን የአማራ ብልጽግና አመራር የሆኑት አቶ ጸጋ አንዳርጌ ባለፈው ሁለት ሳምንት በአማራ ብልጽግና ውስጥ የገንዘብ ምዝበራና ስለተፈጸመ ፓርቲው ጉባኤ እንዳይካሄድ ለምርጫ ቦርድ ደብዳቤ ጽፎ ነበረ። ቦርዱ የአሁን ጉባኤ እንዳይካሄድ ያለው ብልጽግና ከምዝበራ ጋር በተያያዘ ከወጣበት አደጋ እንዲያገግም ወይንም ደግሞ ሊያድን የሚችል አጋጣሚ ነው የሚል ሁኔታም ተፈጥሯል። የኦፌኮና ኦነግ አሁን በተጨማሪ አሁን ባለው የአገሪቱ የጸጥታ ሁኔታ ጠቅላላ ጉባኤ ማካሄድ እንደማይችልም አስታውቋል። ባለፈው ሁለት ሳምንት ስለ ብልጽግና ፓርቲ ስናወራ ብልጽግና ፓርቲ ህጋዊነት የለውም የሚል ሀሳብ ተናግረናል። ለዚህም ዋናው ምክንያት ምንድን ነው? በፓርቲዎች የመተዳደሪያ ደንብ ሳይሆን በፓርቲዎች ምስረታ ደንብ መሰረት አንድ ፓርቲ ፓርቲ ሆኖ ሊመዘገብና ሰርተፊኬት ሊሰጠው የሚችለው ጠቅላላ ጉባኤ አካሂዶ ፕሮግራሙን ደንቡን ሲያስተዋውቅና በዛ በጉባኤው ላይ መሪውን፣ ምክትሉን፣ ጸሐፊውን እንዲሁም ደግሞ የማዕከላዊ ኮሚቴ አባልና የስራ አስፈጻሚ ኮሚቴና የማዕከላዊ ኮሚቴ እንዲሁም የቁጥር ኮሚቴውን ሲመርጥና ያንን በሚመርጥበት ጊዜ የምርጫ ቦርድ በታዛቢነት ተቀምጦ ያ ሲካሄድ ማየቱን ሲመሰክር ብቻ ነው። ብልጽግና በምንም አይነት መልኩ ከተፈጠረ ያለ ብሎ ካለ ቀን ጀምሮ አንድም ቀን ጉባኤ ሳይካሄድ መሪዎችን ሳይመርጥ የቆየ በመሆኑ ወይዘሪት ብርቱካን ትጠይቃለች ምትጠየቀንች የሚል ከምርጫው በፊት የተናገርነው ነገር ነበር። በዛውን ቆያለን። አሁንም ቢሆን ምርጫ ጉባኤ ሳይካሄድ የራሱን ያደራጀ ድርጅት ስለሆነ ህጋዊነቱ ወደ ጥያቄ የሚያስገባ ነው። የምርጫ ቦርድን ገለልተኝነትም ደግሞ በጣም በጣም አርጎ የሚጠይቅ ነው። ይህን ለማለት ነው። ይህን ያነሱበት የተነሳው እንግዲህ አቶ ጸጋ ያሉት ሁለት ዓመት ተኩል ነው ጉባኤ መካሄድ ያለበት። እስከ ዛሬ ድረስ አንድም አይነት ጉባኤ አላካሄደም የሚል ስሞታም አቅርበዋል። ይህ ምዝበራዊ ምናምን ነገሩ እሱን ለብቻውን ተው ለጊዜው። ግን ዋናው ቁም ነገሩ ምንድን ነው? የብልጽግና ፓርቲ ህጋዊነት የሌለው ፓርቲ እንደሆነ ነው። አሜሪካ በትግራይ ጦርነት የተሳተፉ ግለሰቦችን ሀብት የሚያግድ ህግ መውጣቷ ተሰምቷል። በኢትዮጵያ መንግስት ባለስልጣናት እና ደጋፊዎች ላይ የሀብት እንቅስቃሴ ገደብ የሚጥለው ህገ ደንብ ቢል 31 ሲኤፍአር 55 ይባላል። እንግዲህ ይህን ተከትሎ ይሄ ህግ ሆኖ ህግ ሲመጣ እና የ6600 ኤችአር 6600 በሚጠናቀቅበት ጊዜ አሁን ይሄ ህግ ወጥቷል። የሰዎቹን ማንነት ብቻ ነው የሚገልጸው። የኢትዮጵያ መንግስት ጋር አሁን እየተሳተፉ አሉ። አድማጮች አዳምጡኝ፣ ረጋ ብላችሁ እናንተ እየተሳተፋችሁ ያላችሁትን ሰዎች ሁሉ ይጨምራል። ስለዚህ የምታረጉትን ነገር ጥንቃቄ አድርጉና ስሩት። የምታረጉትን ነገር አድርጉ እንደፈለሱ የራሳችሁን ድሩ። ግን ከአሜሪካን ህግ ጋር የተጣጣመ እንዲሆን ራሳችሁንም ጠብቁ። ሀገር መንግስት መደገፍ፣ መንግስት መርዳት፣ ለሀገር ገንዘብ መስጠት ጥሩ ነው። ግን በዛው መጠን ህጎችም የምትኖሩበት አገር አሜሪካ ነው፣ ኢትዮጵያ አይደለም። ስለዚህ ጥንቃቄ አድርጉ። ይሄ ማንኛውንም ኢትዮጵያዊ ይመለከታል። ገንዘብ የሚያወጣውን፣ የሚደግፈውን፣ የሚያጨበጭበውን በሙሉ። እዚች ላይ አንድ ነገር መናገር የምፈልገው ነገር ቢኖር ምንድን ነው 6600ን በተመለከተ ፔቲሽን ሙሉ መሙላት አለብን የሚሉ አንዳንድ ወገኖችን ባለፈው ሳምንት ሰምቻለሁ። እዚህ አትላንታ ውስጥ የአሜሪካን መንግስት የሚያወጣው ህግ ወይም ደግሞ የኤችአር 6600 ዋናው ነገሩ ምንድን ነው? የኢትዮጵያ መንግስትና ከኢትዮጵያ መንግስት ጋር የሚፋለሙ ተፋላሚዎች ጦርነትን አቁመው ወደ ሰላማዊ ድርድር እንዲገቡ ነው አንዱ። ሁለተኛ የሰብአዊ ቁሳቁስ እርዳታ እንዲቀጥል ነው። የታሰሩ ሰዎች እንዲፈቱ ነው። ይህንን ፔቲሽን መሙላት ማለት የአሜሪካን መንግስት እነዚህን ጥያቄዎች አትጠይቅ ነው የምትሉት። አትጠይቅ ማለት ምንድን ነው? እርዳታም አይሂድ 7 ሚሊዮን 6 ሚሊዮን የትግራይ ሰዎች ይሙቱ እያላችሁ ነው ያላችሁት። ረጋ ብላችሁ አስቡት። ተረጋ ብላችሁ አስቡ። ኢትዮጵያን አይደለም አብይ አህመድ ጠቅላይ ሚኒስትር አብይ አህመድና ጀነራሎችን ወደ ጥያቄ የሚያቀርብም ነው ህጉ። እነዚህ ሰዎች አይጠየቁም ይባላል ምያላችኋላችሁት። ጥፋት ካጠፋ ማንኛውም ሰው መጠየቅ አለበት በሁለቱም አካላው ያሉት። ስለዚህ የምታድርጉትን አድርጉ። አሁንም ነግራችኋለሁ ግን ከህሊናችሁ ጋር እየተነጋገራችሁ አድርጉት። 6600ን ፔቲሽን ይሞላ ብላችሁ ያላችሁት ምሁራኖችም መንደርተኞችም ሁላችሁም ነው ምለው ይቅርታ አድርጉልኝ ስለቃላቱ። ምክንያቱም ምናልባት በዚህ ተቆጭታችሁ እንዴ ለምንድን ነው እንደዚህ የሚለን ብላችሁ እንድታስቡ እና ምን አጠፋን ብላችሁ ራሳችሁ እንድትመረምሩ ነው። ሌላ ነገር የለውም። እና ይሄን ማድረጉ ስህተት ነው። በራስ ወገን ላይ መፍረድ ነው። መንግስት አጠፋ ከሚባለው ጥፋት የባሰ እናንተ ተባባሪ ሆናችሁ መንግስት እንዲያጠፋ እያገዛችሁት እየገፋፋችሁት ነውና ይሄን ነገር አስቡበት ለማለት ነው። አቁሙ አለልም እኔም የራሳችሁ ጉዳይ ነው። ይሄንን ግን በደንበኛ ብታስቡበት ጥሩ ነው። አስቸኳይ ጊዜ አዋጁ ተነስቷል። የአስቸኳይ ጊዜ አዋጁ በአብላጫ ምክር ቤት ድምጽ ሲያደርግ 61 ሰው ተቃውሞታል። 11 ሰው የሚሆን ያህል ምንድነው ተአቅቦ አድርጓል። ይሄ ህግ አስቸኳይ ጊዜ አዋጁ በአስቸኳይ ነው እንጂ ምክር ቤቱ እንዲያጸድቀው የተደረገበት ለብዙዎች ሰዎች ይሄንን ያሉበት ዋናው ምክንያት ለመጠቆም የፈለጉት ይህንን እንዲነሳ ያደረጉት ጠቅላይ ሚኒስትሩ ወደ አውሮፓ ስለሚሄዱ የአውሮፓ ሰዎችና የአውሮፓ መንግስታት የአስቸኳይ ጊዜ አዋጁ እንዲነሳ ይጠይቁ ስለነበረ እሱን እንትን ለማድረግ እሱን ለማስተካከል እሳቸው ከመሄዳቸው በፊት ህጉ እንዲጸድቅ ያደረጉ መሆኑ ተነግሯል። ግን ብዙዎቹ ደጋፊዎቻቸው ግን በጣም ተቆጥተዋል። በጣም ተቆጥተዋል። በተለይ ሰዓት አካባቢ ያሉ የምክር ቤት አባል ሰዎች አንዳንድ የአማራ ክልል ብልጽግናዎችም ተቆጥተዋል፣ ተናደዋል። እንግዲህ ንዴቱ የቱን ያህል ያደርሳል የታወቀ ነገር የለም። የነዚህ የዚህ አዋጅ መነሳት ግን ዋናው እንትን ያለ አግባብ የታሰሩትን ሰዎች እንዲለቀቁ ወይንም ደግሞ በዛ አካባቢ ያሉ ሰዎች በ48 ሰዓት ጊዜ ውስጥ እንዲለቀቁ የሚፈቅድ ነው። እስካሁን ድረስ ያልተለቀቁ አሉ። እንደውም አሁን ከሰሞኑ የሰማሁት የምሩጽ ይፍጠር ልጅ በ500,000 ብር ጉቦ ሰጥቶ እንዲለቀቅ ተብሎ ነበረ። ሰጥቶም ይሁን ሳይሰጥ ግን ተለቋል። 15 የሚሆኑ አትሌቶች የማራቶን፣ የ10,000፣ የ5,000፣ የ1,000፣ የ800 ሜትር ሯጭ ኢትዮጵያን አትሌቶች ትግራዋይ በመሆናቸው ብቻ እስር ቤት ታጉረው ይገኛሉ። በወሎና ደሴ አካባቢ ከ25,000 ሰው በላይ እስር ቤት ነው ያለው። ይሄ የሆነበት ዋናው ምክንያት የአብን ሁለት ቱርዮች ለባላቸው አባላት እንዋጋለን ብሎ ክላሽን ይዘው ከሄዱ በኋላ የትግራይ ሰራዊት ሲመጣባቸው አምልጠው ከደሴ ሲወጡ የደሴን ወታደርና ሕዝብ ያስደፈሩት እዛ ይኖሩ የነበሩ ትግራዮች ናቸው ብሎ ባወሩት ያንን መሰረት ተደርጎ የተደረገ ዘመቻ አሁንም ከባድ ፈተና እየተደረገበት ነው። የመጀመሪያው ኢትዮጵያ መብራት የመረተበት አባ ሳሙኤል ላይ የመጀመሪያው ኢትዮጵያ መንግስት የራሱን ህዝብ ያጎረበት በዘራቸው ብቻ በትግራዊነታቸው ብቻ ያጎረበት የመጀመሪያው ካምፕ ሆኗል። ብዙ ሰዎች እየሞቱ ያሉበት ነው እና በተለያዩ ቦታዎች ይሄ ነገሮች እየተደረጉ ስለሆነ መንግስትን ተዘጋጅ ተደራደር ብቻ ሳይሆን ይህን አይነት ግፍ አሰራርን አቆም ብሎ መጠየቁ ጥሩ ነው። ይሄ ለዛሬ ሁልጊዜ ምንድን ነው የሚል የሀገራችን ተረት እኮ የሚነገራለን። ጎረቤት ሲታማ ለእኔ ብለህ ሰማ የሚባል ነገር አለ እና ማሰብ ያለብን በጉጂ የዛሬ 2 ዓመት 800,000 በላይ ለረሃብ ሲጋለጡ ሆን ተብሎ በመንግስት በኦሮሚያ ክልል መንግስትና በጠቅላይ ሚኒስትሩ መሪነት ሆን ብሎ ያን ያህል ሰው በረሃብ ሲሞት አጥንታቸው ሲወጣ አልሰማሁም ነበር ብለው እርዳታ ከውጭም ከውስጥም ተደርጎ ነው እነዚህ ሰዎች የዳኑትና ለኢትዮጵያ መንግስት ህዝቦችን በረሃብ መቅጣት አዲስ ነገር አይደለም። በጭራሽ አዲስ ነገር አይደለም። በመግደልና በማስገደል አማራ የመጀመሪያው ተጎጂ ነው። ግን አማራው ህዝብ ደግሞ በተለይ ልሂቁ ተራው ገበሬው አይደለም። ልሂቁ ግን የአንድ ቁጥር የጠቅላይ ሚኒስትሩ ደጋፊ ነው፣ አጫብጫቢም ነው። ይቅርታ አጫጫቢ ነው ይቀርባሉ ለንቱ እንደዛ ነው ማለት የሚገደለው እና ነገ ጠዋት ኔም ጋር ይመጣል በሞት የነበረው ሰውዬ አልሞት ብሎ ካለቀ የሚቀጥል ኮንቁጥሩ እንዳለ ከቀጠለባቸው እናልባት ያማራውን ህዝብ ሊያስረቡት ይችላሉ። ስለዚህ ሌላ ቦታ ሌላ ኢትዮጵያ ላይ የሚደረጉት ነገሮች ሁልጊዜ ሲደረጉ እኛም ቤት እኔም ዘመዶች ላይ እኔም ወገኖች ላይ ሊመጡ ይችላሉ ብላችሁ ነው መንግስትን መጠየቅ ያለባችሁ። የሶማሌን መንግስት ጠቅላይ ሚኒስትሩ ህግ ወጥ በመንግስት በሆነ መንገድ ሲያፈርሱ ሁሉም ሰው ትክክል ነው ብላችሁ ታባለ። ግን ከዛ በኋላ ወዴት ነው ሄደው? ወደ ደቡብ ህዝብ ነው ሄደው። በቀጭን ትዛዝ ነው የደቡብ ክልል የፈረሰው። ከዛ የት ነው ሄደው? አማራ ክልል ነው። አማራ ክልል መፍረስ ብቻ አይደለም የፈረሰው፣ መሪዎች ሁሉ ነው የተገደሉት። አምስተኛ ነው ስድስተኛው ፕሬዝዳንት ነው አሁን። ኦሮሚያ ክልል ግን አንድ ፕሬዝዳንት እስካሁን ድረስ ያለው። ተመልከቱ ይሄን ነገር፣ ይሄ መስፋፋት የሚባሉ ነገሮች፣ ተንኮል የሚባሉ ነገሮችን ተመልከቱ ታስቡት። ስለዚህ ለእናንተ ብዙም ነገር አውቆ የተኛን ቢነግሩት አይሰማይነ ነገር ካልሆናችሁ በስተቀር ከኔ በለጠ ታውቃላችሁ። እና ይሄ ነገር መቆም አለበት፣ መፈታት አለባቸው። መታሰር ማልነበረባቸው አውጁም የተደረገው። በነገራችን ላይ ዛሬ ጠዋት ሲቢኤስ ኔትወርክ ቅዳሜ ሳተርዴ ሞርኒንግ ዜና አላቸው እና የሁለት ሰዓት ዜና አላቸው እና እዛ ላይ ስመለከት በጣም የሚገርም ነገር አየሁኝ። የዛሬ 80 ዓመት በሁለተኛ ዓለም ጦርነት ጊዜ ጃፓኖችን በፕሬዚዳንት ትሩማን አማካኝነት እስር ቤት እንዳጎሯቸው እና የእሱን የዛን ጊዜ የስድስት ዓመት ሰው የነበሩ ሰውዬ አሁን እንባ እየተናነቃቸው ሲናገሩ ሰማኋቸውና ታሪኩንም እያዳመጥኩኝ ሳለሁ ጭንቅላት ያሉ ውስጥ የገባው ትክክል የገባ ምንድን ነው የኢትዮጵያ ጠቅላይ ሚኒስትር ልክ እንደዚህ ያን ነገር ነው ያደረጉት። አዋጅ እንዲታወጅ አደረጉ። አዋጁ ታወጀ። በነ መሳይ አማካኝነት፣ በእሳት አማካኝነት፣ በሌሎችም አማካኝነት የትግራይ ተወላጅ የሆኑ በሙሉ ለሀገሪቱ ደህንነት አስጊ ስለሆኑ ሁሉም በቁጥጥር ስር መዋል አለባቸው የሚል ትልቅ ፕሮፓጋንዳ ለሁለት ሳምንት ተካሄደ። አዋጁ ወጣ። ጠቅላይ ሚኒስትሩ እንዲወጣ አስደረጉ። ምክንያቱም የእሳቸው ፓርቲ ስለሆነ ሰዎቹ ታሰሩ። ታስረው የሞቱ አሉ፣ የተንገላቱ አሉ። አንድ ሁለት ሀብታም የሆኑ ነጋዴዎች ጥሩ ብር ከፍሎ አሁን አሜሪካ ነገር የመጡ አሉ ከታሰሩ በኋላ እየሰማሁት ነው። ስለዚህ እሳቸው አውጥተው ያመጡትን ነገር እዚህ ስመለከተው 80 ዓመት የዛሬ 80 ዓመት በታሪክ ሮናልድ ሬገን ነው ይቅርታ የጠየቀው። የአሜሪካን መንግስት ትክክል አይደለም ይህን ማድረጉም ብሎ ይቅርታ የጠየቁት ፕሬዚዳንት ሬገን ነበሩ። እና አሁን ባለፈው በቡሽ ጊዜ ሁን በቅርብ ጊዜ ግን የገንዘብ እንትን ሁሉ ካሳ እንዲከፈል ተደርጎበታል። እና የኢትዮጵያ መንግስት ይህን ስህተቱን ጥፋቱን አውቆ ይቅርታ ይጠይቃሉ የትግራይ ተወላጆችን? ለጠፋባቸው ንብረትስ ካሳ ይከፍላሉ? ይሄ ነው ጥያቄው። ለመኖር የነገቱን ኢትዮጵያ ምን ፈልግ ከሆነ ይህን ነው። እና አንዳንድ ጊዜ ከኢትዮጵያ ቴሌቪዥን ውጪ፣ ከዋልታ ከፋና ውጪ፣ ከእሳት ውጪ ወጥታችሁ ሌላም ዜና ስትመለከቱ ኢትዮጵያ ከሌላው ዓለም የተለየች አይደለችም። ልዩነቱ ምንድን ነው? የኢትዮጵያ መሪዎች አይሰሙም። በራሳቸው እንትን ውስጥ ታፍነው የተቀመጡ ሰዎች ስለሆኑ በተለየ ሆኖቹ እዛ ውስጥ የሆኑና በፌስቡክ እና በዩቱበር እየተንቀሳቀሱ እየተመሩ መሆናቸውን ለማሳየት ያል ነው። እና እንዳጋጣሚ ዛሬ ጠዋት ከፈለጋችሁ cbs.com ግቡና የዛሬ ሳተርዴ ሞርኒንግ ኒውስ የቅዳሜ ጠዋት ፕሮግራም ከሰቨን እስከ ናይን የሚደረግ የቀረበ ዜና ነው። እዛ ላይ ልታገኙ ትችላላችሁ። እና ለራሳችሁም ትምህርት ይሆናል። ከዚህ በፊት ዴት ኦፍ ዩጎዝላቪያ ተመልከቱ ብለን ስንለፈልፍ የነበረው ትምህርት እንዲሆን ነው። የሻለቃ ዳዊትን ጽሁፍ ኢትዮጵያኖች ከሩዋንዳ ምን እንማራለን ወይ ልንማር ነው ብለው ሲያትቱ አንብቦት ብዬ የምለው ምን ላይ የነበረው ምንድን ነው? እንድንማር ነው። ስንማር ሀገራችን ከመጥፎነት ከስቃይ ከመከራ ልናደን እንችላል የሚል ነው። ሌላ የእኛ ስራ ሄ ነው መሆን ያለበትም ሀሳብና ነገሮችን ማቅረብ ነው። በኦሮሚያ ክልል በተገደሉ 180 ሰዎች ባለፈው ሳምንት መንግስት 185 ሰዎች በጅምላ ተገለው ተገኝተዋል፣ 85ቱ የጅምላ ግድያ ናቸው ብለው ጽፎ ነበር። አሁን ከሰሞኑ ደግሞ የጅምላ መቃብሩ ቦታ ጠፋ። የት እንደሆነም አልታወቀም። ምንድን ነው ይሄ አነጋገር ይሆናል? መንግስት ውሸቱን የተናገረው የገዳ አባገዳዎችን የመግደሉን እሱን ለማጥፋት ወይንስ ደግሞ በቤተ ክህነትና በአዲስ አበባ ከንቲባ መሀል የተደረገውን ውጣ ውረድ ሀሳብ ለማስቀየር አላውቅም። ግን 180 ሰዎች ተገድለው አግኝቻለሁ ብሎ ነበር። አሁን የጅምላ መቃብሩ ሲፈልግ ግን አልተገኘም። ይሄ አንድ እንትን ነው። በጎሐጽዮን 30 የሚሆኑ አማራ ተወላጆች ኦርቶዶክስ ክርስትና ተከታዮች በመገደላቸው ሰሞኑን ጎሐጽዮን ላይ ሰልፍ ተካሂዷል። የሚያሳዝን ነው። ቪዲዮውን ስትመለከቱ፣ ለቅሶውን ስትመለከቱ እንዴት አይነት ሀገር ነው ያለ ነው፣ እንዴት አይነት ደረጃ ላይ ነው የደረስነው ወደሚለው እንሄዳለን። መሄድ ብቻ ሳይሆን እንደዚህ አይነቱን መንግስት ነው ወይ ዝም ብለን እያየ ነው ያለው ነው የሚለው ነገር ላይ ውስጥ ያስገባል እና ያሳዝናል። የኦሮሚያ ነጻነት ሰራዊት ከእነዚህ ግድያዎች ሲከሰስ ቢቆይም የሰራዊቱ አዛዥ ጃልመሮ እጃቸው እንደሌለበት፣ ገዳዮቹ የመንግስት ያስቀመጣቸው ሚሊሻዎች መሆናቸውን ተናግረዋል። ከዚህ በፊት እንደውም በመንግስት ስር ያለውን ኦነግ ሸኔ አይደለም ግን ኦነግ ሸኔ ስም ዊግ እንደውም እስከነንትኑ ዊግ ከከተማ እየተገዛ ዊግ ወታደሮች እያለበሱ እንደ ሸኔ እንደ ጃልመዶ ሰራዊት አይነት አድርገው እነዚህ ናቸው የተያዙት ገዳዮቹ እያሉ ያወጡ ነበረ። የዛን ጊዜ እነሱ መሪ የሆነውን ሰውዬም ስም ጠርተን ነበረ እና ይሄ በተደጋጋሚ እንትን ያደረገ ነው። እንደውም የውጭ ሰዎች መጥቶ ይመርመርም ብሏል ባለፈው ሳምንት። አሁን እንደውም ምርመራውን ብቻ ሳይሆን ፈቃደኛ ከሆነ ቁጭ ብለን መነጋገር እንችላለን፣ ገለልተኛ የሆነ አካል ይምጣና ያነጋግረን ብሎም ጃልመሮ አፉን ሞልቶ ተናግሯል። በመንግስት በኩል ግን እስካሁን ድረስ ምንም የተሰጠ ምላሽም የለም። ዝም ብለን ማየት ነው። ለማንኛቸውም ግን አማሮችና ክርስቲያኖች፣ ኦርቶዶክሶች እየተገደሉ ነው። ይህን በመናገራችን ብዙ ሰዎች እያኮረፉ ነው። መናገራችን አይነት አንተውም ሞቱ እና ግድያው እስካልቆመ ጊዜ ድረስ ሶማሌ ክልል ስንገባ ሙስጠፌ ኡመር በሳምንቱ መጀመሪያ ላይ የመፈንቅለ መንግስት እንደንድ ያሰቃሉ ኢትዮጵያ ፖለቲከኞች መፈንቅለ መንግስት እየተደረገብኝ ብሎ ሰኞ ለታ ተናገረና ማክሰኞ ለታ ደግሞ የተናገርኩት ትክክል አይደለም ብሎ ደግሞ ራሱን በራሱ አጠፈው። በጣም የሚገርም አገር ነው። አንዳንዴ ወዴት እየተሄደ ነው? ግን ለማንኛቸውም የሙስጠፌ የብልጽግና አባላትን ጨምሮ ተቃዋሚዎችን ወደ እስር ቤት እየከተተ ነው። በአሁኑ ሰዓት በወቀት ዞንና ወረዳ ያለው መዋቅር ብልጽግናን ትቶ ከኦብነግ እና ከሀገር ሽማግሌዎች ጋር እየተናገረ መሆኑ ተናግሯል። ስለዚህ ሶማሌ ክልል ትልቅ ውጥረትን ያለው ባለፈው ሳምንት ነግረናቸዋል። ሶማሌ ላይ ሶስት ፓርቲዎች ተቋቁመዋል። የቀድሞ የሶማሌ ክልል ፕሬዚዳንቶች የነበሩ መሪዎች የነበሩ ደግሞ ወጥተው ተቃውሞ አንስተዋል። ይሄ ሁሉ ከገንዘብ ጋርና ከአምባገነን አመራር ጋር የተያያዘ ነገር ነው። በአፋር ክልል ጦርነቱ እንደሌለ መንግስት ሲናገር ቆይቷል። በህወሓት የትግራይ ህዝብ ለመከላከል የተወሰደ እርምጃ መኖሩን አሳውቋል። አሁን በአባላ በኩል ምንም አይነት ጦርነት እንደሌለ እየተነገረ ነው። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን በበርሃሌ የሚገኙ የኤርትራ ስደተኞች ካምፕ ላይ በተፈጸመ ጥቃት 5 መገደላቸውንና ንብረታቸውን ወደ መዘረፉን ሴቶች ታፍነው መወሰዳቸውን ስደተኞቹ ወደ ሰመራ መሸሻቸውም ገልጿል። ይህን ጥቃት የፈጸመ ማን እንደሆነ አልታወቀም። ነገር ግን ብዙዎቹ ለህወሓት ፈጸሙ የትግራይ ኃይል ፈጸም ይላሉ። በሌላ መንገድ ግን ብዙ ጊዜ የኤርትራ ስደተኞችን የሚጎዳና የሚገድል የኤርትራ መንግስት ራሱ እንደሆነም እየተነገረ ነው። በአፋር በኩል የሚደረጉ ጦርነቶች በሙሉ እርግጥ የኢትዮጵያ አፋሮች ቢኖሩም የኢትዮጵያ አፋሮች እየገፋፋም እንዲዋጉ የሚያደርጋቸው የኤርትራው መንግስት እንደሆነም ተነግሯል። እንግዲህ ይህንን ካልኩኝ በኋላ አሁን ያ ዱቄት የተባለው ወያኔ ህወሓት ጁንታው ከዱቄትነት ወጥቶ እድሜ ለጠቅላይ ሚኒስትር አብይ በሳቸው ባመጡት ባፈለቁት ዝናብ ወደ መሬት ወርዶ አምባሻ ሆኖ ተጋግሮ TDF የሚባል ሰራዊት መስርቷል። ህወሓት የተመሰረተበትን 47ኛ አመቱን ደግሞ በትላንትናው ቀን አከበረ። ይሄ እንግዲህ ጣፍቷል በኗል በግር ከመኪና ወርዶ በግር ይሮጣ እየተከተልነው ነው ብሎ ጀነራሎቹ ሲሉት የነበረው አካል 47ኛ አመቱን ትላንትና አከበረ በመቀሌ። በሌሎች አውሮፓም አሜሪካንም በአሉ እየተከበረ ነው። እዚህ አትላንታ ዛሬ ማታ ይከበራል በነገራችን ላይ 47ኛው የህዋት የትጥቅ ትግል ይጀምሩበት 47ኛ አመትም ዛሬ እዚህ አትላንታ ውስጥ ይከበራል። እና በዚህ 47ኛ አመት አከባበር ላይ መነሽ የትግራይ ፕሬዝዳንት የትግራይ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን የተናገሩት ነገሮች አሉ። ውይይት እንደተናገረ እየተናገሩ ነው። ውይይት ተደርጓል እየተደረገ ነው። ምንም ወዲያው ዲም ይባልበት ነገር የለም። በቀል በፍለፊት ሳይሆን ካሌ እንደዚህ ሁላል አነጋገሩና ካሌ እንደዚህ ሁላል ያንተ መልስ ምንድነው ያነጋገሩን ያሉ። ፕሬዝዳንቱ ግን አምስት ነገሮችን ተቆሟል። የህዋትን ሰራዊትን የመበተን ጉዳይ፣ የትግራይ የወሰን አንድነትን፣ በትግራይ ህዝብ ላይ ወንጀል የፈጸሙ አካላት ተጠያቂነትን፣ የኤርትራ ሰራዊት ከትግራይ መውጣትን፣ የትግራይ ህዝብ ውሳኔን ለድርድር የማይቀርቡ ናቸው ነው ያሉት። እንደውም ስለ ቲዲኤፍ ስለ ትግራይ ሰራዊት ሲያወሩ መፍታት ትጥቁን መፍታት ሳይሆን እንደውም እናጠናክረዋለን ለወደፊት ደህንነታችን ስለምንፈልገው እናጠናክረዋለን ያሉት። የትግራይ ወሰንን በተመለከተ ቀድሞ እንደነበረው ካልሆነ መሆን አለበት አለበለዚያ አንደራደርበትም ብለዋል። የኤርትራ ሰራዊት መውጣት አለበት ብለዋል። የትግራይ ህዝብ ውሳኔ አንደራደርበትም ብለዋል። እነዚህ በሙሉ ስንደምራቸው 17 ዓመት የታገልኩበት መብቴን የማስከበር የብሔር ብሔረሰቦችን መብት ያስከበርኩበት ደሜን ያፈሰስኩበት ስለሆነ ከነዚህ ውጭ አላደርግም ብለዋል። የኢትዮጵያ መንግስት አልተዳደርኩም ብያለ በውጭ ጉዳይ ሚኒስትሩ በቃል አቀባይ ሆኖ ያወራል። ጎበዝ፣ ከዚህ በፊት ታስታውሳላችኋል የዛሬ 3 ዓመት በመፈታታቸው ሰማንያም ደንግጭ አሉና እዛው ቃላት ላይ ደግሞ ጦርነት የርኩት ከእግዚአብሔር ጋር ነው እግዚአብሔር ፍታ ብሎ ይፈታው ብለዋል ጠቅላይ ሚኒስትሩ። ስለዚህ ከዛ ወር ሁሉም ሰው ኮምሽሻል ጻጥ አለ። አሁን ማንንም ሰው በልቡም እንደሚያስብ አናቅም ግን የለም። አሁን ልክ እንደዚሁ በቃ አርፋጁ ተቀመጡ መደራደር ማይቀር ስለሆነ ለሀገር ደህነት ብዬ ተደራድር ያለው ብሎ ይሏቸዋል። አርፋጁ ተቀመጣላችሁ ጠቅላይ ሚኒስትሩ ግን እየተደራደሩ መሆኑን ይህን ያመለክታል። ሁለት ነገሮች ብቻ ላንሳ ከዚህ ውስጥ አንደኛ ተበተነ አጣፋውት ያሉት ሰራዊቱ ትጥቁን መፍታት አለበት ብሎ ካሉ ዛን ጊዜ ነገሩ ውሸት ነበረ ማለት ነው። ተበትኗል ዱቄቶኗል የተባለው ሰራዊት እንደነበረ እንዳለ ምናልባትም አሸንፏቸው መቀሌ እንደተቋጠረ የሚያሳይ ነገር ያሳያል። አለ ነገር እንግዲህ ነገረኛ በነገር ነውና እንደዛ ከተ ነው። ወንጀል የፈጸሙ ተጠያቂ መሆን አለባቸው ብሏል። የኤርትራ ሰራዊት ኢትዮጵያ ውስጥ ተቀምጧል። የኤርትራ ሰራዊት ከትግራይ ክልል ከኢትዮጵያ ማለታቸው መውጣት መለቆ መውጣት አለበት። ይሄን አናደርግም ነው ያሉት የኢትዮጵያ መንግስት። እንደው አንድ ቀን ምናልባት እነዚህ በሙሉ ተቀብዬ አሁን በነገራችን ላይ ስልጣኔን እወቁልኝ የሚለውን ነገር ከመንግስት በኩል ያለ አልመሰለኝም። እንግዲህ በህወሓት በኩል በትግራይ ክልላዊ መንግስት በኩል ይሄን የተነገረው እንግዲህ የመጨረሻ ትልቁ ጥያቄ ይሄ ነው። ከዛ ባነስ ሊደራደሩ ይችላሉ። በዚህ ብቻ ይረጋሉ የሚል ግምት የለኝም። ጠቅላይ ሚኒስትሩም የሚፈልጉት ነገር ይኖራል። ከዛ ባነስ ሊደራደሩ ይችላሉ። ዋናው ቁም ነገሩ ጦርነት መቆም አለበት፣ ሰብአዊ እርዳታ መሄድ አለበት። ይሄ ነው። ይሄ ነገር እስካልሆነ ጊዜ ድረስ የትግራይ ለብቻ የመሆን እድሉ እየጨመረ እየመጣ ነው። እንኳን ደስ ያላችሁ ልበላችሁ። ዛሬ ደግሞ በሌላ መልኩ የጠቅላይ ሚኒስትር አብይ ደጋፊ ሆናችሁ ጠቅላይ ሚኒስትሩን ጨምራችሁ አንቀጽ 39 ተጠቅሞ ትግራይ መገንጠል ይችላል ለምትሉት ሰዎች በሙሉ እንኳን ደስ ያላችሁ። በዚህ ሳምንት ለስልምና ሃይማኖት ተከታዮች በሙሉ ሰላም ማነው የመከላከያ ሰራዊት የሚያደርገው ጦርነት ትክክል ነው ብላችሁ ደገፋችሁ ስልምና ሃይማኖት ጨምሮ እንኳን ደስ ያላችሁ ላለው። ምክንያቱም የትግራይ ስልምና ኮሚቴ በዚህ ሳምንት ከኢትዮጵያ ስልምና ጉዳዮች ምክር ቤት ራሱን አውጥቷል። መስጊድ ተመቶብኝ ያላጽናናኝ መጅሊሶች ማነው ሼኮች ምእመናኖች ተገሎብኝ ምንም ነገር ያላላችሁኛችሁ በፈለግኳችሁ ጊዜ ምንም ያላረጋችሁ ብቻ ሳይሆን ለማጽናትም ያልሞከራችሁ ናችሁና ከእናንተ ጋር አልፈልግም ብቻዬን መሆን ይመርጣለሁኝ ብሏል። የወንጌላዊት ቤተክርስቲያንም እንደዚሁ ራሷን ከአዲስ አበባ ካለው ዋናው ስብስብ ራሷን አግልላለች። ጠቅላይ ሚኒስትሩ እንኳን ደስ ያለዎት የምልበት ዋናው ምክንያት የትግራይ ክልል እንድትገነጠል ይፍላጎት እንዳላቸው ከጦርነቱ በፊት ስለተናገርን ነው፣ ከጦርነቱ በኋላም ስለተናገርን ነው። ይሄ እንግዲህ የመጀመሪያው ሂደት ነው። የሚቀጥለው የፖለቲካ ውሳኔ ነው። የፖለቲካ ውሳኔ እንግዲህ ሲስማሙ ሀገር ሰላም ሲሆን የህዝብ ውሳኔ ይሆናል። የዛን ጊዜ ይኖራሉ የትግራይ ህዝብ ከኢትዮጵያ ጋር ይኖራል አይኖርም የሚባለውን ነገር የዛን ጊዜ እናያለን። በአማራ ክልል አሁን ውጥረት እንደበዛ ነው። ፋኖች በየቦታው እየመጡ ናቸው። አደጋ በጣም እየበዛ ነው ያለው እና እሱን ልበልና አንድ ነገር ላሰማችሁና ከዚህ በፊት ያልኩ ላሰማችሁ የነበረው እሷን ላሰማችሁና ምክንያቴን እገልጻለሁ። ከዛ በኋላ የምለውን ነገር ላለሁኝ
ኢትዮጵያ አሁን ገዛ ከመናሐድራ እንደህር ኮይና በሐፋፋህ ከነብላለና ኢትዮጵያ በታቲንካ ከመይገርካ ትቆጣጽ።
ኢትዮጵያን ልንበታትናትና ልናስተዳድራት ከፈለግን ልንበታትናት ይገባል። የመበታተናችን ጥበብ ደግሞ ፖለቲካዊ ጣልቃ ገብነት ያስፈልገዋል። ከአማራ ጋር እንኳን አብሮ መኖር አብሮ መለመንም አይቻልም።
እሺ ሳይስ አፈወርቅ ናቸው። ሳያስ አፍሪካት ሐሳብ እና ተንኮል የተያዘበት ነው። በምንልበት ጊዜ ነው አይደለም ይሄ የኔ ፕሮፓጋንዳ ትሉ ነበር አለ እንዴ? ይሄ ሳያስ አፍሪካ የተናገረው ስለ ኤርትራ እኔ ጉዳይም አይደለም። ስለ ኤርትራ ማውራትም አልፈልግም። ግን ስለ ኤርትራ ማውራትም ፈልገው እንዳወራ መገደድበት አንድና አንድ ነው። ኢትዮጵያዊ ስለሆንኩኝ የኢትዮጵያን የሚጎዳ ነገር በሙሉ እናገራለሁ። ወደ ኋላ ለመልሳችሁ በ89 ዓመተ ምህረት አሶሳ ላይ አሁን ያብይ ደጋፊ ከሆኑት የኦነግ አመራሮች ጋር ሆኖ አሶሳ ላይ ኢትዮጵያውያኖችን አንድ ትምህርት ቤት ዘግቶ ሰዓት ያቃጠለ ነው የኢሳያስ መንግስት የኢሳያስ ድርጅት ማለት ነው። ወደ ኋላ ነው በደርግ ጊዜ ነው ማስታወሳችሁ። 31 ዓመቱን አስቆጠረ ባለፈው ሳምንት ምጽዋን ከኢትዮጵያ የደርግ መኳንንቶች መሪዎች ጋር ተደራድሮ የኔቪን የባህር ኃይሉን የጨፈጨፈበት ጊዜ ነው። የኤርትራን ግፍ ነው እኔ የምናገራችሁ። በኢትዮጵያ ላይ ያደረገውን ነው የምላችሁ። የኢትዮጵያ ጦር የመጨረሻው ቦታው የነበረው አስመራ ላይ ነበር። አስመራ የነበረው ጦር በስምምነት በሰላማዊ መንገድ ካምፑን ለቆ እንዲወጣ ተስምምነት ሲደረግ ግማሹ ወደ ኢትዮጵያ ለመሄድ ግማሹ ወደ ሱዳን ለመሄድ ተስማምተው ወጡ። ሰኞ ማክሰኞ ማለት ነው። ስከሮብ ድረስ ባረንቱ ላይ ጠብቆ እነዛ በሰላማዊ መንገድ አስመራን ለቀው የወጡትን የደርግ ወታደሮች ኢትዮጵያ ሰራዊትን በረንቱ ላይ ሰብስቦ የረሸነበት ነው። ኢትዮጵያኖች ስለሆኑ እናገራለን። የሆኖቹ ጀነራሎች ኢሳያስ አፈወርቂ የኤርትራ መንግስት ባይኖር ኖሮ ብሎ ሲፎክሩ ሰማ ያናድደኛል። እዚህ ያላችሁ የቀድሞ መከላከያ ሰራዊት ሰዎች ስለ ኤርትራ
መንግስት ስታወሩ ታሳፍሩኛላችሁ። ይሄን ያደረገው በወገናችሁ በራሳችሁ ሰው ላይ ይሄ በጥቂቱ ነው። ይሄ እንደ በትንሹ ነው የምናገረው። ጠቅላይ ሚኒስትሩ ከኤርትራ ጋር ባንታረቅ ኖሮ ጉድ እንሆን ነበር ብለው ሲሉ አሳፋሪ ነው። ኢትዮጵያኖችና የጠቅላይ ሚኒስትሩ ያደረጉትን ይበላቸው ላልሆኝ፣ ምክንያቱም እነሱ ካላፈሩበት እኔ ምንም ያስቸግ። እኔ ግን እንደ ኢትዮጵያዊ ግን የኢትዮጵያን ጥቅም የሚጎዳ እስከሆነ ጊዜ ድረስ እናገራለሁኝ። የሻቢያ ደጋፊ የሆናችሁ ኤርትራውኖቹን ላስታውሳችሁ፣ ትንሽ ብዙ አይደለም ትንሽ ታስታውሳላችሁ። የዛሬ 5 ዓመት ቫልደስታ ጣሊያን አካባቢ 380 ኤርትራውኖች ባህር ውስጥ ሰምጠው የሞቱ ጊዜ ታስታውሳላችሁ? ዓለም ሲጮህ ኢሳያስ አፈወርቅ ወጥቶ አፍሪካውኖች ሞቱ አለ። አፍሪካውኖች ሞቱ ብሎ በማን ተነገረላቸው? የነሱ ሞት ሞት ሳይሆን እንደ ተራ አፍሪካዊ በወቅቱ 380 ኤርትራውያን ሲሞቱ አፍሪካውኖች ናቸው ኤርትራውያን አይደሉም ብሎ ሲፎክር፣ ያንን ፉከራ ለሳምንታት ያወሩልት የነበሩት የኤርትራ ሳተላይት ቴሌቪዥን አባሎች የኢሳት አባሎች ነመሳይ ነሲሳይ አገና ናቸው። የሻቢያ ደጋፊዎች ሆናችሁ የራሳችሁ ወገን እንኳን ሲሞት እናንተ አይደላችሁም ተብላችኋል። የዛሬ 30 ዓመት አዲስ አበባ የገባ ኢትዮጵያዊ ካለ አሁን ተመልሶ ሄደ ካለ የኢትዮጵያን እድገት በፈለጋችሁት መልኩ ነው በፈለጋችሁት መልኩ የኢትዮጵያን እድገት ታያላችሁ። አስመራ የተመላለሳችሁ ኤርትራውያን ምናልባት ለራሳችሁ ቤት ሰርታችኋል፣ ምናልባት ለቤተሰቦቻችሁ አንድ ነገር አፍርታችኋል፣ ምናልባት ንግድ ነግዳችኋል። ኤርትራ እንደ ሀገር ግን ቆማ የቀረች ነች። ይህንን ነው የምትደግፉት እናንተ። የእናንተ መደገፍን ጉዳይ አይደለም። ምንም ችግር የለብኝ፣ በምንም አይነት መልኩ ችግር የለኝም። እናንተ የምትደግፉት መንግስት ግን ኢትዮጵያን ሲፈታተናት ኢትዮጵያን ሊጎዳ ሲመጣ ግን እናገራለሁኝ። ለራሳችሁ ያልሆናችሁ አንተናት ብሉ። እዚህ ያላችሁ የሻቢያ ደጋፊዎች አላችሁ፣ ኢትዮጵያ ኮሚኒስት እየገባችሁ፣ ኢትዮጵያ መስሪያ ቤት እየገባችሁ፣ እድር እየገባችሁ፣ ምን እያ ኢትዮጵያን ኤርትራ ነው አይደለም። እናንተ የምትሰሩት ለራሳችሁ ነው። እንከፉ ኢትዮጵያዊ ግን ዝም ብሎ አብሮ ያጨበጭባል። ይሄ ሁሉ ሰልፍ ሲደረግ ማን ነው የሚያዘጋጀው? የኤርትራ መንግስት ደጋፊዎች ናቸው። በማን ስም? በኢትዮጵያ ስም። በማን ስም? ወያኔ ያመጣው ጣጣ ነው ተብሎ። ወያኔን መቃወም ያለበት ኢትዮጵያዊ ነው እንጂ ሌላ ሀገር መንግስት ወይንም ሌላ ሀገር መሆን የለበትም በምንም አይነት መልኩ። ይሄንን ተናገር ነግራችሁ ነግራችኋለሁ። ኢሳያስ አፈወርቅን ድምጽ ያሰማችሁ እስከዛሬ ድረስ ምናልባት ይሄ በጭንቅላታችሁ ውስጥ ያለው የወያኔ ፕሮፓጋንዳ ነው የደርግ ፕሮፓጋንዳ የምትሉ አይደለም። ኢሳያስ አፈወርቅ በፊት ለፊት የተናገረው ነው። ከበስተመጨረሻው ምንድን ነው የሚለው? ከአማራ ጋር መለመንም አይችልም፣ እንኳን መኖር መለመንም አይቻልም በል። ወጥሮ ይዘው ስለነበረ እንደሱ ያለው ግን ሌላ አንድ ወዳጄ ከሰሞኑ ዘውዱ ለምንድን ነው እንደዚህ የምታደርገው አለኝ። ምናደረግኩኝ? ኢሳያስ አፈወርቅን ተናደረክ? አዎ፣ ምክንያቱም ወገኖች አልሰማ ስላሉኝ ምናልባት እሱ ሲናገር ያዳምጡኝ እንደሆነ ብዬ ነው ብዬ ስለው፣ ጥሩ ነው ግን ስሳሳል አለኝ። ምን ነው አልኩት። ምንድን ነው የምታወራው? እኔም እኮ አንድ ስብስብ ጓደኞች ነበሩኝ፣ እነዛ ሰዎች ጋር ተሰባስቤ አገር ለመርዳት ወገን ለማገዝ ሞክራል ያቅሜን አደርጋለሁኝ። ግን እንዳንተው ነገረኛ ነኝ አለኝ። እንዲ እኔ ነገረኛ አይደለሁኝም ብዬ ስለ አይ እንዳንተም ዝም ብዬ ፊት ለፊት የምሰማኝን እናገራለሁና ብዙ ሰዎች አልወደዱትም አለ። እኔም ጋር አልወደዱትም ይሆንና እንግዲህ አንዴ ደርግ አንዴ ወያኔ እንደ ጁንታው ስባል አሁንም ኖር ያለውና አንተም ትኖር ያልኩት አይደለም። እኛው ትንሽ በጣም እንትን ብሎኛል። ምንድን ነው ብዬ ስለ ስብሰባ ጠሩኛል እና ስብሰባ ሄድኩኝ እና ስብሰባ አንዱ ደውሎ ስብሰባ አለን ብሎ ሲል እሺ ብዬ ተስማምቼ ተዘጋጀሁኝ አለ። ከዛ ስብሰባው እንግዲህ ቀረ አልቀረ ብዬ እየጠበቅኩኝ አለ ሰውየው። ግን በአንድ አጋጣሚ ደግሞ የሚገናኙበት ሜሴጅ የሚያደርጉበት የግሩፕ እንትን አለና እዛ ላይ ብፈልግም ማን ይመጣል ማን አይመጣም የሚለውን ነገር ማወቅ አልቻልኩኝም። ከዚህ በፊት እንደሚደረገው ብዬ ሞክሬ ነበርና አልማት ስብሰባ አይኖርም ብዬ ተጠብቅ ተደወልኛ ስብሰባ አለ በዚህ ሰዓት ብለው ሲሉኝ እሺ ምንም እሺ ብዬ ተነስቼርኩኛል የዛን ጊዜ ነገር አለ ብዬ ነበር አለ ሄድኩት ለማንኛቸውም ሄደ አንዱ ወንድም ይያሉት አቶ ከል ያሉት ጋሸ ከል ያሉት ሻይም ቡና ምንም ጋብዙትና መጨረሻ ላይ ባንተ ምክንያት እኛ እንትን ማድረግ አልቻልንም ገንዘብ መሰብሰብ አልቻልንምና አንተ ጁንታ ስለሆንክ ጁከኝት ከለ ጁንታ ያለበት ወፈረ ገንዘብ አንሰጥም ብለዋል ኢትዮጵያውያን ወገኖችህና በዚህ ምክንያት እንቅፋት እንዳትሆነን ብለው ሲሉ አለኝ እሺ አልኩት ብለው ሲሉኝ አይገደላችሁም እቺ ነገር እንደምትመጣ ስለማቅ እኔም ጠርጥሬ ያለሁኝና በዚህ ምክንያቶች እናንዳ ቀረባችሁት እንጂ ብዙም ሳንራመድ ግደላችሁም ጥየላችሁ ወጣለሁኝ ብዬ ጥየላችሁ ወጣሁ አለኝ ይሄን ያመጣሁላችሁ ምን መሰላችሁ እኔ ብዙ ጊዜ ስለምናገር ስኔ ስለ ኢትዮጵያ ነው የምናገሩ እነሱ ስለ መንግስትና ስለ ድርጅት ነው የሚያወሩት ብዙ ጊዜ በደርግም ጊዜ ስለ ኢትዮጵያ ነው የማወራው በኢህአደግም ጊዜ ስለ ኢትዮጵያ ነው የማወራው አሁንም ስለ ኢትዮጵያ ወዲፍታ አሁን የነገቷይት በፊት ስለ ኢትዮጵያ ሙሉ አካሏ እንዳለች ነው የማወራው ነበር አሁን ኢትዮጵያ ፈርሳለች ስለ ነገቷ ኢትዮጵያ ምን ትደርሳለች ምንድነው ማድረግ ያለብን ምንድነው መደረግ ያለብን ነው እና ይሄ ወዳጅ እንደነገረኝ ከአማራ ጋር ጠቅላይ ማን ነው ጠቅላይ ሚኒስትር አልኩኝ ኢሳያስ አፈወርቄ ከአማራ ጋር መኖር ሳይሆን መለመንም አይቻልም ብሎ ያልከው ነገር ትክክል አይደለም የራሴ ወገኖች እንደዚህ አድርገውኛል ብሎ ሲለኝ አይግደለም እንኳን ደና መጣህ ነው መንደር እኔን ብዙ ብሎ ሞክረው አልቻሉኝማ እኔ ምኖራለሁ እነሱም ይኖራሉ ብዬ አለፍኩትና ይሄ አካሄድ ትክክል አይደለም አንድ ስብስብ ተሰባስቦ ሰዎች ለአንድ ዓላማ ሲሰሩ ያን ዓላማ ተከትሎ መጓዝ እንጂ በከሌና በከሌት ምክንያት ከዚህ ውስጥ ያለው ሰው ይውጣ ይውጣ ብሎ ማለት ግፍም ነው። ግፍ ነው። ኢትዮጵያዊነት አይደለም። በተለይ ኦርቶዶክስነት አይደለም። ሁልጊዜ እኔ ምክንያቶች አሉኝ የምንናገርበት በቀላሉ ንገራችሁ። የማርያም ቤተክርስቲያን ችግር ሲመጣ ማንም የነገረኝ ሰው የለም። ካህኑ በመላኩ ይዛን ጊዜ አባ መላኩ አሁን አቡነ ያቆብ ውጭ ቆሞ ከበሮ አስይዘው ውስጥ ቅዳሴ ሲረበሽ አየሁኝ ባይኔ በቪዲዮ ነው ያየሁት እኔ ማንም ሰው የነገረኝ ሰው የለም ቪዲዮ እንዳጋጣሚ ስገለበጥ ቪዲዮ አየሁኝ ትክክል አይደለም ብዬ ወጥቻለሁ ትክክልም አይደለም ቅዳሴ አይረበሽም ተደባዳቢው ቄስ መጥቶ ከየት ነው ከካሊፎርኒያ ከየት መጥቶ ሰውዬ ሌላ እዚህ ያሉ ሰው ሁሉም ተሰባስበው እዛ ቅዳሴ እየተቀደሰ እነሱ ይረብሹ ነበር ወሬ አውሩ ነበር ቅዳሴ ሲጀመር ቅዳሴ ከተጀመረ በር ከፍተህ ገባም እንደ ሃይማኖቱን ጠልቀን ባላቅም መሰረታዊ የሆኑ ነገሮች አቃለሁኝ በቅዳሴ ጊዜ ትንፍሽ ማለት የለም ቅዳሴ ሲጀመር እኛ ልጆቹን በፍልሰታ ጾም ቅዳሴ ከተጀመረ በራፈልን እንቆም በዛ በብርድ ነው በዛ በክረምት በዛ በብርድ ወጭ ነው እንቆም ስላሴ በተክርስቲያን ክረምት ውስጥ መግባት አትቻይቻሉን ቅዳሴ ከተጀመረ በኋላ ቅዳሴን ረበሹ ብዬ ነው ትክክል አይደለም ብዬ ወጣው ከዛ በኋላ የመጣው ከዛ ያን ተከትሎ የመጣው ለዛን ጊዜ የማርያም ልጅ ነበርኩኝ አማላቃቸው ነው ክረምቱም ብዙም እዛ ስለማልል ብዙዎቹን ወገኖችን አላቃቸውም የድሮቹን ካልሆኑ በተለይ አዲሶቹን አላቃቸውም ያውቆኛለን ያላቃቸውም እንደዛ ላስቀምጠው በመለፍለፍ ስለሚያውቆኝ ማለት ነው ምክንያት ይዤ ነው እዛም ሄድኩት የዛን ጊዜ የማርያም ልጅ ነበርኩኝ አሁን ጠቅላይ ሚኒስትሩ ብቃት የላቸውም ሰው እየሞተ ነው ሰው እየተገደለ ነው ሀገር እየፈረሰ ነው ሉዓላዊነት ሳይከበር ሉዓላዊነት ተደፍሮ ለኤርትራ ለሶማሌና ለሱዳን ሀገር ተሰጠ ብዬ በተናገርኩኝ የማርያም ጠላት የሚሉኝም ደግሞ ወገኖች አሉ አሁን ሬዲዮኑን ያገዙ ሰዎች እኮ አሉ ቢዘጋላቸው ይፈልጋሉ እነዛው ሰዎች ያ ኢትዮጵያዊነት አይደለም ያ ጅዋጅዌ የመጫወት ነው በሀገር ጅዋጅዌ አይጫወትም አቋም ይዛችሁ ኑሩ ይህንም ወገኔን እንደዚህ ያላችሁት አንተ ምክንያት መለመን አንችልም ያላችሁት ተገላገል ምናልባት ተገላገለ እንደኔ አክራሪ የማይደለም ግን ተከላከለ ተገላገለ ልበላችሁ ምክንያቱም በቃ የሚጨነቅበት ነገር የለም የሚያስበው ነገር የለም ለምን እንደም ያስበው እነሱም በመንገዳቸው እሱም በመንገዱ ይሄዳል በቃ አለቀ ያቆምን ያገዛል በሌላ መልኩ እነሱም ይኖራሉ እነሱ ግን ማፈር አለባቸው ይሄን ያደረጉ ሰዎች ትክክል አይደሉም ይዋሸኛል ብያለሁ አልጠረጠርም ሐሜት ነው ያደረገው ብየም አልጠረጠረም እነቱ እንደነገረኝ አቃለሁ ምክንያቱም በኔ ላይ በተለያየ መልኩ ስለደረሰ ነው ለምንድነው እኔ ችግር ስለ ኢትዮጵያ ነው ማረው አይ ይሄ ነገር ተመልከቱት ጎበዝ ኢትዮጵያ እየፈረሰች ነው ያለችው አንደኛው ክል ተነስተው ሌላ ጋር የሚሄድ አይደለም እዛ ሆነ ግን እየፈረሰን ያለ ነው ይሄን ካልገባን ኢትዮጵያ ነች አይደለንም የምናየው ሀገራችንን ሳይሆን ስልጣን ላይ ያለውን ሰው ነው ምንደግፈው የምንቃወመው ስለዚህ ጥንቃቄ አድርጉ ሁልጊዜ ከሰዎች ጋር አንድ አይነት ነክስት ስትጀምሩ ልጁን ሲወዱ እስከነ ንፍጡ ነው የሚባለው እስከነ ሁለመናው ነው መያዝ መቻል ያለባችሁ በተለይ በእኔ ድሜ ያላችሁ ሰዎች አስመሳይ አትሁኑ በእግዚአብሔር አስመሳይ መጥፎ ነው ምክንያቱም ለጊዜው ደስ ሊላችሁ ይችላል ግን ጸጸቱ እላችሁ ላይ ነው ከራሳችሁ አይለቅም አስመሳይ አትሁኑ ሀገር በእንደዚህ አይነት ነገር አይገነባም በምንም አይነት መልኩ በእንደዚህ አይነት ነገር አይገነባም ሀገር የሚገነባው እርስ በርስ እዚህ ቁጭ ብለን በመፈቃቀር በመነጋገር በመደጋገፍ ነው አንዳንዶቹ እኮ የኔ ተቃዋሚዎች የሚገርማችሁ ነገር ምንድነው ታቃሉ ኢትዮጵያ አብይ ራሱ አብይ ጠቅላይ ሚኒስትር አብይ ኢትዮጵያን በራሳቸው መልክ ሊፈጥሯት ይፈልጋሉ ትልቅ ክብር ያለውን ታላቁን ቤተ መንግስት አንድነት ፓርክ አደረጉት ከዚህ ሄዶ እዛ ፎቶግራፍ ተነስቶ ፌስቡክ ላይ ሊያጠፋሉ ነው ሰዎች ታሪካቸውን ሲቀየርባቸው ከታላቁ ቤተ መንግስትነት ወደ አንድነት ፓርክ ተብሎ ሲያጫረብራቸው ጠቅላይ ሚኒስትሩ ግን አሜን ብሎ ተቀበለው ፑ ብሎ እጃቸው ምናምን አወጣጥረው ፎቶግራፍ ተነስቶ ታያቸዋላችሁ እዛ ቤተ መንግስት ውስጥ እኔ ልጅ ሆኜ ገብቻለሁ ከአያቴ ጋር ከዚህ በፊት ነግሬያቸዋለሁ የተከበረ ቦታ ነው በሙዚየም እንዳለ ቢቀመጥረው መሆን የነበረበት እንጂ ፒኮክ እብድ የሚያክል ፒኮክ አስቀምጠህ የኢትዮጵያ ምልክት የሆነ አንበሳ እንደ ድመት ከዛ ስር ሲያስቀምጥ ያ ታሪክ ነው ያፈረሰው ታሪክ ሲፈርስ አብራችሁ እየተባበራችሁ ካላችሁ ግን አሳፋሪዎች ናችሁ እንደዚህ የምታደርጉ ሰዎች ስለ ኢትዮጵያ ተቆረቆርን ትላላችሁ የሃይማኖትን ኦርቶዶክስን ሙስሊሙን ሲያፈርሰው ዝም ብላችሁ እየተመለከታችሁ ናችሁ 80 ኪሎ ሜትር ለሱዳን አሳልፎ ሲሰጥ ዝም ብላችሁ ተመለከታችሁ ሉዓላዊነት አትንኩብን ሱን የነጋይ ማርያም ጣላት አማራው ተረደ ሲሏችሁ ስለ አማራ መተረዳት ተናገሩ ስለ ኦርቶዶክስ መሰዳት ተናገሩ ይሄን ካደረጋችሁ ጠቅላይ ሚኒስትሩ ሊካፋው ይችላልና የውጭ ሰዎች ጫና ሊያመጡበት ይችላሉ አገራችሁን አፈረሳችሁት እኔ ስለተናገርኩ ስለምናገር እግዚአብሔር ይመስገን አለውኝ በንጹህነት ስለ ሀገር ይናገራል አሁን እናንተ ግን ስትወጡ ስትገቡ ግን እያፈራችሁበት ነው የምትኖሩት ስለዚህ ይሄ የጅምላ ፍረጃ የጅምላ ፖለቲካ የጅምላ ጥላቻ የጅምላ ፍቅር ይቀርባችሁ ራሳችሁን ሆናችሁ ጓደኞቻችሁን ያዙ ጓደኛችሁ የተለየ አመለካከት ስላለ ጓደኝነቱን እስካልፋቀው ጊዜ ድረስ ከእናንተ መሄድ የለበትም ያትክል አይደለም ኢትዮጵያዊነትም አይደለም በኢትዮጵያ ጉዳይ ይህን ካላደረክ ብሎ እንትን ማድረጉ የትም አያደርስም አላደረሰንም ለማንኛቸውም የዛሬን እንደዚህ ካልኩኝ አሁን ለቀቀኝ ማለት ነው ሁለት ደቂቃ ነገር እንቻለችኝ በዚህ በሁለት ደቂቃ እንግዲህ የምላችሁ ነገር ቢኖር ምንድን ነው የትግራይን ነገር አስቡበት ሳይሆን የትግራይ ህዝብ እየተቸገረ ነው እየተራበ ነው መድኃኒት ታጥቷል መዳን ሲችል መዳን አልቻለም መብላት ሲችል እንዳይበላ ተደርጓል መድኃኒት ተልኳል ይባላል መድኃኒት ተልኳል እርግጥ ማመላለሻ የለም ቤንዚን የለም ምግብ የለም መድኃኒት ሰጥተህ ምግብ ከሌለ ይሞታል ሰው እንጂ አይድንም አስመሳይነት ነው ጠቅላይ ሚኒስትሩ ከዚህ አስመሳይነት መቆጠብ መቻል አለባችሁ እናንተ እስካገዛችኋቸው እስከደገፋችኋቸው ጊዜ ድረስ ሰውየው በሚሰሩ ስራ እንደቀጠሉ ነው። እናንተ ግን የለም ይሄን ነገር አታድርጉ ብላችሁ መናገር መቻል አለባችሁ። በነገራችን ላይ ትላንትና አንድ ዜና አነበብኩኝ። አቶ ሽፈራሽ ጉጤ የዲፕሎማቲክ አማካሪ ሆነው ተሾሙ የሚል ቦይ ሰዓቶችን ያዳመጠ ትላንትና የቱን ያህል የጥላቻቸው ብዛት ነው የሚያሳያችሁና ጠቅላይ ሚኒስትሩ የፈለጋቸውን የመሾም የመሻር መብታቸው ነው። ለኢትዮጵያ ይጠቅማል ብለው ካሉ እስካሁን የሾማቸው ሰዎች አንዳቸው የጠቀሙት ነገር የለም። ለማንኛቸውም ግን እንደነዚህ ያህል ነገሮች ለመጠቆም ያህል ነው እና ለማንኛቸውም ብራስልስ ሄዱ። ሁለት አጫዋች ይዘው ሄደዋል። አቶ ፕሮፌሰር ብርሃኑንና ማናቸው ፕሮፌሰር በለጠ ናቸው። የአብኑ ሁለት አዳማቂዎች ናቸው። አዳምቆ አማራውም ተጎዳ፣ ህዝቡም ተሰደደ። ለማንኛቸውም ሰላም ያምጣ። እናንተም ደህና ሆኑልኝ።
ጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ